The Voice of America.
የዚምባብዌው የረጅም ጊዜ መሪ ሮበርት ሙጋቤ ዋና ከተማይቱ ሐራሬ ውስጥ በቁም እስር ላይ መሆናቸውን የደቡብ አፍሪካው ፕሬዝዳንት ጄኮብ ዙማ አረጋግጠዋል። ሮበርት ሙጋቤ ከ37 ዓመታት የፕሬዝዳንትነት ዘመን በኋላ ወታደራዊ ድጋፍ ባለው እንቅስቃሴ ዛሬ ከመንበረ ስልጣናቸው ተገፍተው ወጥተዋል። ከተለያዩ ምንጮችና ተንታኞች የተገኙ መረጃዎችን አካቶ ሰለሞን አባተ ተከታዩን አዘጋጅቷል።
የሮበርት ሙጋቤ የ40 ዓመታት ግድም ሥርዓተ መንግሥት ያከተመ ይመስላል። በአንድ ወቅት ታማኛቸው የነበሩት የጦር ጀነራል የመንግሥቱን የቴሌቪዥን ጣቢያ ተቆጣጥረው የ93 ዓመቱን አዛውንት ፕሬዝደንትና ባለቤታቸውን በጥበቃ ሥራ ውለዋቸዋል። የጦር ሰራዊቱም ፓርላማውን ከቧል። ሮበርት ሙጋቤ እኮ አብዮተኛ፣ የነጻነት ተዋጊ፣ ጀግናና አርበኛ ሆነው ተወድሰዋል። በእድሜ ዘመናቸው በ1917 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር ያኔ ሮዴዣ ትባል በነበረች ግዛት ውስጥ የተወለዱት ሮበርት ጋብርኤል ሙጋቤ በ1967 ዓመተ ምህረት ከፍ ወዳለው የፖለቲካ አመራር ዘለቁ። ያኔ ታዲያ ምሁሩና የቀድሞ አስተማሪ ሮበርት ሮዴዣን ቀፍድዶ ከያዛት የነጭ የበላይነት አገዛዝ ጋር ጉሮሮ ለጉሮሮ ተናንቀው ዱር የወጡት የተራዘመው የነጻነት የሽምቅ ተዋጊ አርበኛ ሮበርት ገና ከእስራት መፈታታቸው ነበር። በሁከተኛነት ተፈርዶባቸው ለ10 ዓመታት ዘብጥ ያወርደዋል።
የህዝብ መሪ ለመሆን አቋራጭ መንገድ የለም። ነጻነታችንን ለመቀዳጀት አቋራጭ እንዳልነበረ ሁሉ ረጅሙን መንገድ መጓዝ ይገባናል።
1973 ዓመተ ምህረት በዚህ ዘገባ ውስጥ ተለይቶ ካልተጠቀሰ በስተቀር ጊዜ የተጠቀሰው በኢትዮጵያ ዘመን አቆጣጠር ነው። አዲሲቱ ዚምባብዌ ተወለደች። ሮበርት ሙጋቤም የወጣቱ መንግስት ጠቅላይ ሚኒስትር ሆኑ። በእነዚያ የመራሄ መንግስትነት ስልጣን ዘመናቸው የመጀመሪያ ዓመታት ታዲያ ሙጋቤ በሳል ቆራጥና ተጨባጭ በተባለ የአስተዳደር አያያዛቸው እጅግ የተሞገሱ ብዙ የተዘመረላቸውና የተጨበጨበላቸውም ሆኑ። እናም ወራት በወራት ዓመታት በዓመታት ላይ እየተደራረቡ በመጡ መጠን በቀጣዮቹ 10 ዓመታት ውስጥ እኒያ ብልህ መሪ የሥልጣናቸውን መደላደል እያጠናከሩ ቀጠሉ። በተቃዋሚዎቻቸው ላይም በጭካኔ የታጀበ ብተና፣ ማሳደድና ሁከትን አበረቱ። በሺዎች የሚቆጠሩ ዚምባብዌያውያንም ሕይወቶች በዚያ ውስጥ ረገፉ። የዓለም ዐይኖች ዛሬ ሐራሬ ላይ ናቸው። የዛሬይቱ ዕለት ሐራሬ ላይ እንደምትመጣ ማንም አያውቅም ነበር። ይህቺ ቀን እንደምትመጣ ግን ሁሉም ሰው ያውቅ ነበር። ጋዜጠኞች ሲናገሩ አንደበታቸው እንዲዘጋ ተደርጓል። በቅርብ ዓመታት ውስጥ በሚሊዮን የሚቆጠሩ ዚምባብዌያውያን ወደ ጎረቤት ደቡብ አፍሪካ እየተሰደዱ ከለላና ጥገኝነትን ሊሹ ወጥተዋል። ዛሬ በዛሬይቱ ዕለት የዚምባብዌ ዕጣ ምን ሊሆን እንደሚችል ለመገመት በሚያስቸግር የመጨረሻ መጀመሪያና የመጀመሪያዎች መጀመሪያ ላይ ትገኛለች። በዕድሜም በእጅጉ የበለጠጉት ፕሬዚደንት ምክትላቸውን ኤመርሰን ምናንጋዋን ባለፈው ጥቅምት 25 ያባረሩ ጊዜ ፍቅር በራቃቸው ባለቤታቸው በግሬስ ሙጋቤም ወንበሩን ለመሙላት ባሰቡ ጊዜ የሰራዊቱ አለቃ ከፋቸው፣ ተቆጡ። መሪው የተባራሪውን ምክትል ፕሬዚደንት ምናንጋጓን ደጋፊዎች ማዋከብና ማባረርን ካላቆሙ ሰራዊቴን ይዤ ሐረር እገባለሁ አሉ። ትናንት ማክሰኞ ህዳር 5 ይህ ሁኔታ አሉ የዓለም አቀፉ ግጭትና ቀውስ አነፍናፊና መፍትሄ አፈላላጊ ቡድን ICG ተንታኝ ፒየር ፒጉ።
Something obviously had to give, particularly over the last week and the last few days when the situation has become
ባለፈው ሳምንት ውስጥ ባለፈው ጥቂት ቀናት ሁኔታው አብስቶ እየተበላሸ ሲመጣ አንዳች ነገር እንደሚወለድ እኮ ግልጽ ነበር። ጣልቃ ገባለሁ ያሉ ጊዜ ብዙ ሰው እንዲያው ልፍለፋ ቢጤ ነገር መስሎት ነበር። አይገቡም፣ ሙጋቤም ስልጣናቸውን የሙጥኝ እንዳሉ ይዘልቋታል እንጂ ፍንክቻ አይሉም፣ ምንም ቢመጣ ያከሽፉታል ያሉ ብዙ ነበሩ።
ለካስ የዚምባብዌ ጦር ዋና አዛዥ ጀነራል ኮንስታንቲን ቾንጓ ልፍለፋ አልነበረም ያደረጉት። ረቡዕ ህዳር 6 2010 ዓመተ ምህረት ዛሬ ወታደሩ ያሉትን ፈጸሙ። ትናንት ሐራሬ ውስጥ ያጓሩ የነበሩ ታንኮች ዛሬ ነጋ አልነጋ ብለው ማልደው በመንግስት እጅ የሚገኘውን የሀገሪቱን ቴሌቪዥን ጣቢያ ተቆጣጠሩና የጦሩ ቃል አቀባይ የሆኑት ሜጀር ጀነራል ሲቡሲሶ ሞዮ ዚምባብዌን ክው ያደረገ የዓለም ጆሮዎችን ድንገት ያቀና መግለጫ ሰጡ።
Comrade Alaji Mugabe and his family are safe and sound and their security is guaranteed. We are only targeting criminals around him who are committing crimes that are causing social and economic suffering in the country in order to bring them to justice.
አርጂ ሙጋቤና ቤተሰባቸው በጥሩ ሁኔታ ላይ ይገኛሉ። ደህንነታቸው የተጠበቀ ነው። እኛ እያነጣጠርን ያለነው እርሳቸውን ከበዋቸው የኖሩ ወንጀሎችን ሲፈጽሙ የነበሩ በሀገሪቱ ውስጥ ማህበራዊና የመጣኔ ሀብት ጉስቁልና እንዲበዛ ያደረጉ ወንጀለኞችን ፍትፍት ለማቅረብ ነው።
ገዢው ዛኑ ፒኤፍ ከአስር ቀናት በፊት በሙጋቤ የተባረሩት ምናንጋጓን እመልሳለሁ ብሏል። ህገ መንግስቱም እንደሚቀጥል ቃል ገብቷል። እነሆ ዚምባብዌ በሚባል መድረክ ላይ ድራማው ተጀምሯል እያሉ ነው የግራና የቀኝ ተንታኞች። ሮበርት ሙጋቤ መሬት ከነጭ ገበሬዎች ነጥቀው መሬት ለሌላቸው ጥቁሮች ለመሸንሸን የወሰዱት እርምጃ ዚምባብዌን ከዳቦ ቅርጫትነት ወደ ባዶ ቅርጫትነት ለውጧታል እያሉ የሚነቅፉ ብዙ ናቸው። የዚምባብዌ የገንዘብ ግሽበት በመቶና በሺህ መቶኛዎች ያናጠረ ሆነ። የዚምባብዌ ዶላር ወደቀ፣ ዋጋ አጣ፣ ከምንዛሪው ገበያ ወጣ፣ ሥራ አጥነት ሀገሪቱን ዋጣት። የዛሬ 9 ዓመት አካባቢ ዚምባብዌ ባካሄደችው ፕሬዝዳንታዊ ምርጫ የመጀመሪያው ዙር የተቃውሞ መሪ ሞርጋን ቻንግራይ ሙጋቤን የማሸነፋቸው ዜና ፓርቲያቸውን ዛኑ ፒኤፍን ራሳቸውን ፕሬዝዳንቱንም በእጅጉ አስደነገጠና በተቃዋሚዎቻቸው ላይ የበረታ ሽብርና ሁከት እንዲነዙ አነሳሳቸው። ይህ ማሳደድ ቻንግራይ ያኔ ራሳቸውን ለማግለልና በሁለተኛው ዙር ላለመወዳደር ወደ መገደድ ወሰዳቸው። እነሆም ስልጣን ለሙጋቤ ጸናች። ከአራት ዓመታት በኋላም በ2005 ዓመተ ምህረት ዚምባብዌ ባካሄደችው ምርጫ ሙጋቤ እንደገና አሸነፉ ተባለ። በዚያን ጊዜ እኮ ታዲያ ዚምባብዌ ድሮ የመከራ ምድር የዓለም ጭንቀት ሆና ነበር። ሙጋቤም ከተለመዱት የአፍሪካ አምባገነኖች አንዱ ናቸው ሲል ዓለም መስክሮና ደምድሞ ተቀምጧል። አምባገነን አገዛዙ በሙስና በመጣኔ ሀብት ዝርክርክነትና ብክነት የተጨማለቀ ለተቃውሞ ትዕግስት ልቦናና ብልህነት ጨርሶ የጠፉበት አምባገነን። ዓለም የሚሰማውን መናገር ጀምሯል። የአሪዞናው ሪፐብሊካን የሕግ መወሰኛ ምክር ቤት አባል ጄፍ ፍሌክ ለቪኦኤ በሰጡት ቃል ዛሬ የነገሮች አካሄድ መፈንቅለ መንግሥት ይመስላል ብለዋል። ሮበርት ሙጋቤንም እጅግ ለረጅም ዓመታት ያገለገለ ወንበዴ ብለው ጠርተዋቸዋል። ለመሆኑ ዚምባብዌ ምን ትሸታለች? በሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰሩን ዶክተር ጌታቸው መታፈሪያን ማምሻውን ጠይቄያቸው ነበር። በነገራችን ላይ ፕሮፌሰር ጌታቸው ዚምባብዌን በአካልም ያውቋታል።
አዎ፣ አንድ ሁለቴ ተመላልሻለሁ ነፃነታቸውን ካገኙ በሁለተኛው ዓመት። ከዛ በኋላም ደግሞ እንደዚሁ ተመላልሻለሁ።
በቅርብም ያውቁታል ማለት ነው ዚምባብዌን?
በቅርብ አውቃለሁ። በጣም ጥሩ ሀገር ነው።
ምንድነው እስቲ የዚህ የትናንትናና የዛሬ ሁኔታ የሚመስለው በቅርብ ተከታትለውት ከሆነ?
እንግዲህ ዋናው የዚምባብዌ ችግሩ ፕሬዚዳንት ሙጋቤ በእድሜም ገፍተዋል። ፍጹም ስልጣንና ለብዙ ዓመት መግዛት ደግሞ ብዙ ያባልጋል እና በተለይ የመጀመሪያ ሚስታቸው ከሞተች በኋላ ሳሊ፣ አሁን በቅርቡ ያገቧት ግሬስ ሙጋቤ የምትባለዋ በንግዘት ብልጭልጭ ነገር በመውደድ የተጠላች ነበረች፣ የማትወደድ ነበረ። እሷንም ደግሞ ለፕሬዚዳንትነትም ለምክትልም ለመሾም የሞከሩ የሚባልም ስጋት ነበረ እና እነዚህ ሁሉ ተደማምረው ነው እንግዲህ ትላንትናውን ሙጋቤ ላይ ጦር ሰራዊቱ መነሳትን።
ለነገሩ እኮ የዚምባብዌን የፖለቲካ አየር ስንመለከተው በተለይ ዛኑ ፒኤፍ ያንን ያህል የጠነከረ እጆችና ክንዶችን አሳርፎ በፖለቲካው ላይ የሚነቃነቅ አይመስልም ነበረ። ይሄ ለውጥ አሁን የመጣው ቀደም ሲል ከነበሩት ሁኔታዎች እንደምንገነዘበው ከውጭ ሳይሆን የራሳቸው ታማኝ ይባሉ ከነበሩ ጀነራል ነው የመጣው። ይሄ ሁኔታ በራሱ በዛኑ ፒኤፍ ፓርቲ ውስጥ መከፋፈል እንዳለ የሚያሳይ መስሎታል?
አሁን ዚምባብዌ አፍሪካን ናሽናል ዩኒየን ፓትሪዮቲክ ፎርስ እንግዲህ ዛኑ ፒኤፍ የሚባለው በዛ ውስጥ ከሙጋቤ ጋር ተሰልፈው ነጮቹን አገዛዝ ለማስወገድ የተሰለፉ ምክትል ፕሬዝዳንቱ ነበሩ።
ምናንጓ ማለት
እና በሰኞ ዕለት ነው መሰለኝ ኤመርሰን ምናንጓን ፕሬዝዳንት ሙጋቤ አንተ በኔ ላይ ኩብዴታ ልታስነሳ ነው መፈንቅለ መንግስት ልታስነሳ ነው ብለው ከስልጣናቸው አባረሯቸው። እሳቸውም በጎረቤት ሀገር ውስጥ ነው የሚኖሩት እና በእሳቸው ፈንታ ሚስታቸውንም ለማምጣት ነው ብሎ ስለሚወራ እሷም ደግሞ በጣም የማትወደስ ስለነበረ በዛን ጊዜ ነው ወታደሩ የጦር ኃይሉ ተነቃቃውና እነኚህ ሰውዬ በስልጣናቸው ይሄን ያህል ተነስተው አምባገነን የሚሆኑ ከሆነ ጦር ኃይሉ እርምጃ ይወስዳል የሚል የጦር ኃይሉ ኃላፊ በቀደም አስተዋቆ ነበር። ይሄን ኮንስታንቲኖስ ቺናንጋ የሚባለው እና ፖለቲካ ፓርቲውስ የነበረው መጥፎ ዝቀትን የሚያሳይ ነው። ይሄም የተነሳው ፕሬዝዳንቱ እና አምባገነን የሆኑ ስለሄዱ ነው በጠቅላላው።
በነገራችን ላይ በጦር ኃይሉ የሚወጡ መግለጫዎች ኩዴታ አይደለም ያካሄድ ነው፣ ወታደራዊ መፈንቅለ መንግስት አይደለም ያካሄድ ነው፣ ሰላማዊ ለውጥ ነው ይያሉ ነው። እርሶ እንደ አንድ የፖለቲካ ምሁር ምን ያህል ያምኑታል ይሄንን አባባል?
ይሄንን ቋንቋ ይሄንን ቃል ብዙ ጊዜ ሰምተናል ከብዙ አገራት። ኩዴታ አስነስተናል የሚባል ነገር የለም። ከጊዜ በኋላ ነው ስልጣናቸውን እየጨበጡ በሚሄዱበት ጊዜ ሁልጊዜ ናይጄሪያም ቢሆን ኢትዮጵያም ሌላም ቦታ ይሄንን ቤት ካጸዳን በኋላ እኛ ወደ ጦር ሰፈራችን ነው የምንመለሰው ይያሉ ያንን እንጉርጉሮ ያሰሙ ነው ብዙዎቹ እንግዲህ ለብዙ አመታት የነበሩት ስልጣን ላይ። እና የዚምባብዌም ከዛ የተለየ መስሎ አይታየኝም። ምናልባት ሁለት ነገር ሊሰራ ይችላል። አንደኛው ጦር ኃይሉ ስልጣኑን ጨንድዶ ከጊዜ በኋላ ጊዜያዊ መንግስት ፈጥራለሁ ሊል ይችላል አንደኛ። ሁለተኛ ደግሞ ከስልጣን የተባረሩትን በወታደሩ በጦር ኃይሉ የሚወደዱትን ምክትል ፕሬዝዳንት የነበሩትን ኤመርሰን ምናንጓን መልሰው ለተወሰነ ጊዜ ስልጣን እንዲረከቡ ሊያደርጉ ይችላሉ።
እሱን ነው አሁን እንደውም ቃል እየገቡ ያሉት ዛሬ የሚሰሙት እነሱም። እንግዲህ ምን ይመስልዎታል የዚምባብዌ ዕጣ ፈንታ?
ዚምባብዌ ትልቅ አገር ነች፣ ሀብታምም አገር ነች። በዚምባብዌ ውስጥ የሚደረጉ ሽኩቻዎች ለምሳሌ ለሶስት የተከፈሉ ናቸው። ጦር ኃይሉ በአንድ በኩል አለ፣ ኤመርሰን ምናንጓን ደግሞ የሚደግፉ አሉ። ሁለተኛ ሶስተኛ ደግሞ ባለቤታቸውን ግሬስ ሙጋቤን የሚደግፉ አሉ። በእነዚህ መካከል ነው እንግዲህ የፖለቲካ ፍትጊያው። ሌላ ደግሞ ወጣ ብሎ በዛ አካባቢ ደቡብ አፍሪካ ታላቅ አገር ነች። ዚምባብዌ ውስጥ አንድ ቀውስ ከተፈጠረ እሷንም የሚያናጋት ነው። ሬፊጂዎች ወደዛ ይመጣሉ እና እነዚህ ሁሉ ናቸው እንግዲህ በዛ አካባቢ ቁልፍ ጨዋታ የሚጫወቱ እና የዛን ውጤት እንግዲህ ቆይቶ ማየቱ ይሻላል።
ዶክተር ጌታቸው መቼም ገና መጀመሩ ነው ይሄ ሁኔታ፣ ሰሞኑንም አብረን እንዘልቃለን። እርስዎን በቅርብ እየተከታተሉት በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ ለጊዜው።
አብሮች ትን እግዚአብሔር ይስጥልኝ። ምናልባት ከነገ ጀምሮ ሺካጎ ውስጥ አፍሪካን ስቱዲስ አሶሲሽን አለ፣ እዛ ውስጥ እነዚህ ነገሮች ይነሱ ይሆናል።
እሺ፣ አመሰግናለሁ። ጥሩ ነው እንደውም ቅርበት ይኖሮታል ያኔ።
እግዚአብሔር ይስጥ፣ በሰላም ዋለኝ።
አሜን አሜን። አመሰግናለሁ ዶክተር ጌታቸው።